የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪ ዌስት ዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት መጋቢት 2 2014 ዓ.ም ምሽት ዝግጅታችን ጀመረ። በአማራና በአፋር ክልሎች የሰብአዊ መብት ጥሰቶችና የጦር ወንጀሎች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ አደረገ።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል።
የኢትዮጵያ ሰብአዊ መብት ኮሚሽን ዳይሬክተር የሆኑትን ዶክተር ዳንኤል በቀለን የሰማችሁት። ዘገባው በአብይ ርዕሳችን ይቀርባል። በቦረና ድርቅ እየበረታ በመምጣቱ የአስቸኳይ የምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን የዞኑ ነዋሪዎችና አስተዳደሮች ገልጸዋል። እነዚህና ሌሎች ጥንቅሮችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ዛሬ ከስቱዲዮ ታቀናብርልናለች። በተጨማሪም በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት በቀጥታ ልትከታተሉን ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዋይት ሀውሱ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ፕሬዚዳንት ባይደን በአፍሪቃ ጉዳይ ላይ ያላቸውን ቁርጠኝነት ለማጽናት የታለመ መሆኑ በተነገረለት እቅድ ከአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ጋር ተወያዩ። ሊቀመንበሩ ሙሳ ፋኪና ሚስተር ሱሊቫን እንደ አፍሪቃ ህብረትና የተባበሩት መንግስታትን የመሳሰሉ ተቋማትን ጨምሮ ዓለምን የገጠሙ ፈተናዎችን ለመጋፈጥ በተለያዩ ደረጃዎች በትብብር ለመስራት ተወያይተዋል። ሚስተር ሱሊቫን በውይይታቸው ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝን ለመዋጋት ዓለም አቀፍ የጤና አጠባበቅ ግቦችን ለማቀላጠፍ ጠንካራና ሁሉን አቀፍ ዓለም አቀፍ ኢኮኖሚ ለመገንባት የአየር ንብረት ለውጥ የሚያስከትላቸውን ቀውሶች ለመታገል ዲሞክራሲን ለማጎልበትና የሰብአዊ መብቶችን ጥበቃ ማረጋገጥ በመሳሰሉ ስራዎች ለስኬት ለመብቃት ዩናይትድ ስቴትስ ከአፍሪካ ጋር ተባብራ ለመስራት በቁርጠኝነት መዘጋጀቷን አስታውሰዋል። ሚስተር ሱሊቫን በተጨማሪም የወቅቱ የአፍሪቃ ህብረት ሊቀመንበር የሴኔጋሉ ፕሬዚዳንት ማኪሳል የሩሲያ ፌዴሬሽን ዓለም አቀፍ ህጎችንና የዩክሬንን ብሔራዊ ሉዓላዊነት እንድታከብር ሲሉ ያሰሙትን ጠንካራ ያሉትን መግለጫም አወድሰዋል። የዋይት ሀውሱ የደህንነት ጉዳዮች አማካሪ በማሊ በቡርኪና ፋሶ እና ጊኒ ዲሞክራሲን መልሶ መገንባት በሱዳንና በቻድ ያለውን የመሰለ በቋፍ ያለ የሽግግር ሂደት ለመደገፍና እንዲሁም ለኢትዮጵያና ለሶማሊያ ሰላማዊና የተረጋጋ መጪ ጊዜ መስራትን የመሳሰሉ አገራቸውና አህጉራዊ ህብረት በጋራ ለመስራት ፍላጎት አላቸው ስላሏቸው ጉዳዮችም አውስተዋል። በተያያዘ ርዕስ ፕሬዚዳንት ባይደን በያዝነው የአውሮፓውያኑ 2022 ዓ.ም ውስጥ የዩናይትድ ስቴትስና የአፍሪቃ መሪዎች የተሰኘውና እንዲሁም የዓለም ኮቪድ-19 ጉባኤዎችን የማስተናገድ እቅድ እንዳላቸው ተገልጧል። ዩክሬን የሩሲያ ኃይሎች በምስራቃዊ ግዛቷ ኢዚዩም የተባለች ከተማ የሚገኝ የአእምሮ ህሙማን ሆስፒታል ደብድበዋል ስትል ከሰሰች። የክፍለ ግዛቱ አገረ ገዢ ድርጊቱን በሰላማዊ ሰዎች ላይ የተፈጸመ አረመኔያዊ ጥቃት ሲሉ ኮንነዋል። የሃርኪቭ ክፍለ ግዛት አገረ ገዢ ኦሌ ሲንግቦቭ ሲናገሩ ጥቃቱ በደረሰበት ወቅት ሆስፒታል ውስጥ 300 ታካሚዎች ነበሩ ብለዋል። አንዳንዶቹ በመንቀሳቀሻ ወንበር ላይ የነበሩ ወይም መንቀሳቀስ የማይችሉ እንደነበሩም የገለጹት ባለስልጣኑ ከህሙማኑ መካከል 73 የሚሆኑትን ማውጣት መቻሉን ገልጠዋል። አጠቃላይ የተጎዱ ሰዎች ቁጥር መረጃው እየተጠናቀረ መሆኑን ነው የገለጹት። ይህ በአገራችንና በሲቪሉ ህዝብ ላይ የተፈጸመ የጦር ወንጀልና የዘር ማጥፋት ድርጊት ነው ብለዋል። ሮይተርስ ይህንን ሩሲያ ዩክሬንን ከወረረችበት ጊዜ ጀምሮ ከባድ ውጊያ በሚካሄድበት አካባቢ ተፈጽሟል የተባለ አድራጎት ወዲያውኑ ለማረጋገጥ አለመቻሉን አመልክቷል። ሩሲያ በበኩሏ ዩክሬንን ትጥቅ ለማስፈታትና ከናዚ ለማጥፋት የወሰድኩት ልዩ ወታደራዊ ኦፕሬሽን ነው ባለችው በዚህ ጥቃት ሲቪሎችን ኢላማ አላደረግኩም ስትል ስታስተባብል ቆይታለች። ከትናንት በስቲያ ረቡዕም ሩሲያ በደቡባዊ የዩክሬን ከተማ በማሪዮፖል ሆስፒታል ላይ የቦምብ ጥቃት አድርሳ ሶስት ሰዎች መግደሏን የዩክሬን ባለስልጣናት ተናግረዋል። ሩሲያ ደርሷል የተባለውን ጥቃት እመረምራለሁ ያለች ሲሆን አንዳንዶቹ ባለስልጣናቷ ደግሞ የሐሰት ወሬ ነው ብለውታል። የዩናይት ስቴትስ ሕግ አስፈጻሚ ምክር ቤት የአሜሪካ መንግስት ተቋማት ስራቸውን እንዳያቆሙ ለማድረግና በጦርነት ለተጎዳችው ዩክሬን አስቸኳይ ሰብአዊ እርዳታ ለመስጠት የሚያስችል $1.5 trillion ወጪ አጸደቀ። የዜና ክፍላችን ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ለዩክሬን አስቸኳይ እርዳታ የሚውለውን የ13.6 ቢሊዮን ዶላር ያጸደቀው 68-31 በሆነ አብላጫ ድምጽ ነው። ራሽያ በዩክሬን ላይ ያደረገችው ወረራ እስካሁን በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ከ2 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ወደ ጎረቤት ሀገራት እንዲሰደዱ አድርጓል። ከድምጽ ቆጠራው በፊት ንግግር ያደረጉት የምክር ቤቱ መሪ ቻክ ሹመር የዩክሬን ሕዝብ ራሽያ ፕሬዝዳንት ቭላድሚር ፑቲን ጋር እያደረጉት ባለው ውጊያ ብቻቸውን እንደማይሆኑ ዩናይትድ ስቴትስ ቃል መግባቷን አስታውሰው ሕግ መወሰኛ ምክር ቤቱ ይህን የገንዘብ እርዳታውን ካጸደቀ በኋላ አሜሪካ ቃሏን እንደምትጠብቅ ተናግረዋል። የሕግ አውጪው ምክር ቤት ረቂቅ ሕጉን አጽድቆ ለመወሰኛው ምክር ቤት ያሳለፈው ረቡዕ ዕለት ሲሆን በቀጣይ ወደ ሀገሪቱ ፕሬዝዳንት ጆ ባይደን ለፊርማ ይላካል። ለዩክሬን እርዳታ ከሚውለው በተጨማሪ ገንዘቡ እስከ መስከረም መጨረሻ አድረስ የአሜሪካ መንግስት ተቋማት ስራቸውን ለማስቀጠል እንደሚረዳም ተገልጿል። በጉዳዩ ላይ አስተያየታቸውን የሰጡት የዋይት ሃውስ ቃል አቀባይ ጄን ሳኪ የሴኔቱ ውሳኔ ለአሜሪካ ህዝብ ጥቅም ሲሆን የሁለቱም ፓርቲ አባላት አንድ ላይ መስራት እንደሚችሉ በድጋሚ ያረጋገጠ መሆኑን ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚዳንት ጆ ባይደን ከአውሮፓ ህብረትና የሰባቱ ሀገራት ቡድን ጋር በመሆን አገራቸው ሩሲያ በዩክሬን ላይ ባደረገችው ወረራ የተነሳ በዓለም የንግድ ማህበር የተለየ ዕድል ከሚያሰጣት የሀገሮች ዝርዝር እንድትሰረዝ የሚያደርገውን ውሳኔ ዛሬ ይፋ ሊያደርጉ ነው። ለጉዳዩ ቅርበት ያላቸውና ስማቸው እንዳይገለጥ የጠየቁ ምንጭ እንዳመለከቱት እርምጃው ዩናይትድ ስቴትስንና አጋሮቿን ሩሲያ ከውጭ በምታስገባቸው ሸቀጦችና ምርቶች ላይ ቀረጥ እንዲጥሉባት የሚያስችል ነው ተብሏል። ይህ ባይደን የወሰዱት እርምጃ ዜና የመጣው ከሩሲያ ጋር ያለውን ቋሚና መደበኛ የንግድ ግንኙነት በመባል ከሚታወቀው አሰራር እንድትፋቅ በዩናይትድ ስቴትስ ምክር ቤት የሁለቱም ፓርቲዎች በጋራ ያደረጉትን ግፊት ተከትሎ ነው። የተባበሩት መንግስታት የጸጥታው ምክር ቤት በሞስኮ ጥያቄ በባዮሎጂካል የጦር መሳሪያዎች ጉዳይ ሊነጋገር ዛሬ ተቀምጧል። የመንግስታቱ ድርጅት የጸጥታው ምክር ቤት ዩክሬን የኬሚካል ጦር መሳሪያ ሰርታለች ስትል ሞስኮ ባቀረበችው ጥያቄ መሰረት ነው የተሰበሰበው። ሩሲያ ትላንት አሙስ ባቀረበችው በዚህ ክሷ ዩክሬን ለምትሰራው የኬሚካል ጦር መሳሪያ የምርምር ስራ ዩናይትድ ስቴትስ የገንዘብ ድጋፍ ታደርጋለች ስትልም ዋሽንግተንን ጨምራ ከሳለች። ዋሽንግተንና ኪየቭ ውንጀላውን አስተባብለዋል። ዩናይትድ ስቴትስ በበኩሏ ሞስኮ ይህን አይነት የጦር መሳሪያ በቅርቡ ልትጠቀም እንደምትችል ማሳያ ነው ስትል ተችታለች። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው በትላንትናው ዕለት በቪዲዮ አማካኝነት በተሰራጨ ንግግራቸው በዩክሬን ውስጥ ማንም የኬሚካልም ሆነ ማንኛውንም አይነት መሳሪያ አላሰራም ወይም አልሰራም ሲሉ የሩሲያን ውንጀላ ውድቅ አድርገዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ሩሲያ በዩክሬን የኬሚካል ጦር መሳሪያ እንዳትጠቀምና ሲቪሎችን ኢላማ እንዳታደርግ ሲሉ አስጠንቅቀዋል።
This is a government that has used banned chemical weapons on its own people in the past. They've done so.
ይህ ከዚህ ቀደም የተከለከለውን የኬሚካል ጦር መሳሪያ በገዛ ህዝቡ ላይ የተጠቀመ መንግስት ነው። በሩሲያ ግዛት ውስጥ ተጠቅመውበታል። እንግሊዝ ውስጥም እንዲሁ በገዛ ህዝቡ ላይ የተከለከሉ ኬሚካል መሳሪያዎችን የተጠቀመውን ጨካኙን የአሳድን መንግስትም ደግፈዋል። በመሆኑም ይህን መንግስት ምንም አይነት መንገዶች ሊጠቀም እንደሚችል ከዚህ ቀደም ምን አይነት መንገዶችን ተጠቅመው እንደነበር እናውቃለን። ሌላው የሚያሳስበን ጉዳይ ግን ስለ ክሬምሊን ስልቶች የምናውቀው ነገር ነው። በተለይም የሐሰት መረጃዎችን በማሰራጨት የማወናበድ ስልቶቹ።
የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ ዛሬ ጠዋት ከሰዓታት ቀደም ብሎ ጀምሯል። ኬንያ በህዝብ ግልጋሎት መስጫ ስፍራዎች የአፍና አፍንጫ መሸፈኛ መጠቀምን የሚያስገድደውን የኮቪድ-19 መከላከያ ደንብ አነሳች። በአሁኑ ሰዓት በቫይረሱ የተያዙ ሰዎች ከ100 ማነሳቸውን ተከትሎ አገሪቱ በህዝባዊ ስብሰባዎች ላይ የጣለችውን እግድም አላልታለች። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
የግዴታውን መነሳት በዛሬው ዕለት ያስታወቁት የኬንያ የጤና ሚኒስትር ሙታሂ ካግዌይ ከተሻሩት ግዴታዎች መካከል ሰዎች ከቤት ውጭ የአፍና አፍንጫ መሸፈኛ እንዲጠቀሙ የሚያዘው እንደሚገኝበት አስታውቀዋል።
There has been a lot of debate and this
እንደ አንድ የመከላከያ መንገድ የአፍና አፍንጫ መሸፈኛን እየተጠቀሙ የመቆየትን ተገቢነት በተመለከተ በርካታ ክርክሮችና ውይይቶች ነበሩ። ለህዝብ ክፍት በሆኑ ስፍራዎች መሸፈኛ መጠቀምን የሚያስገድድ ህግ አሁን ተነስተዋል።
እንደ ተቀረው ዓለም ሁሉ የኮሮና ቫይረስን ስርጭት ለመቆጣጠር ኬንያ የአፍና አፍንጫ መሸፈኛ መጠቀምን በግዴታነት የደነገገችው በ2021 የአውሮፓውያኑ ዘመን ነበረ። ግዴታውን አለማክበር 200 የአሜሪካን ዶላር ያክል ሲያስቀጣም ሰምተዋል። በማህበረሰቡ ውስጥ የቫይረሱን ስርጭት ለመግታት ሚኒስቴር መስሪያ ቤቱ ህዝቡ እጅን መታጠብ፣ የእጅ ማጽጃ ኬሚካሎችን መጠቀሙን እንዲቀጥል ጥሪ አቅርበዋል። ካግዌ አሁንም ሰዎች ርቀታቸው እንዲጠብቁ በቫይረሱ ላለመያዝ መሸፈኛ መጠቀም እንዲችሉ አበረታተዋል። ምስራቅ አፍሪካዊቷ ሀገር ኬንያ በትንሹ 16 ሚሊዮን 500 ሺህ ህዝቧን ከትባለች። ከነዚህ መካከል 7 ሚሊዮኑ ሁሉንም ዙር ክትባቶች ወስደዋል። 26 ሚሊዮኑ የመጀመሪያ ዙር ክትባት ለማግኘት እየተጠባበቁ ይገኛሉ።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መጋቢት 2/2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን በአምሃሪክ voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። አያሌ የሰብአዊ መብት ጥሰቶችና የጦር ወንጀሎች በአማራና በአፋር ክልሎች መፈጸማቸውን በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ አደረገ። የትግራይ ተዋጊዎች ወሲባዊና ጾታዊ ጥቃትን የጦር ዓላማቸውን ለማራመጃ ተጠቅመውበታል ሲልም ጠንካራ ማስረጃዎች እንዳሉት ኮሚሽኑ አስታውቋል። ኮሚሽኑ የምርመራውን ውጤት ይፋ ያደረገበትን መግለጫ የተከታተለው መለስካቸው አማሃ ተጨማሪ አለው።
በአምሌ ወር 2013 ዓ.ም ተመረጥ ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው ምርመራ ዘገባው አስታወቀ። ኮሚሽኑ በ2014 ዓ.ም ተመረጥ መስከረም እስከ ታህሳስ ወር ድረስ አደረኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ህገወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰብአዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር፣ ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በ11 አይነት የመብት ጥሰቶችና ህገወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ህግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል፣ በእንግሊዝኛው ቋንቋ ክራይምስ አጌንስት ሁማኒቲ የምንለው ነው።
በሲቪል ሰዎችና ተቋማት እንዲሁም በጦርነት ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ህግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በሕፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫው ያብራራል።
ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ሕግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገዋል።
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ሕፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የሕዝብ አስተዳደር ተቋማትን እንዲሁም የሃይማኖትን ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደ ምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሳሪያዎች 6 ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት የተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል።
በሌላ በኩል የመከላከያ ሰራዊት በአማራ ክልል ወልዲያ ከተማ ታህሳስ 9 ቀን 2014 ዓ.ም ከቀኑ በግምት 9 ሰዓት ከህዝብ ጋር ተቀላቅለው የነበሩ የትግራይ ኃይሎች ታጣቂዎች ላይ በፈጸመው የድሮን ጥቃት በአንድ ህንፃ በረንዳ ላይ ሻይ፣ ቡና፣ ምግብ፣ ውሃ የሚሸጡ በተለምዶ በአካባቢው ሱቅ በደረቴ በመባል የሚጠሩ የጎዳና ላይ ነጋዴዎችና አገልግሎት በመጠቀም ላይ የነበሩ 6 ሲቪል
በሐምሌ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአፋርና አማራ ክልሎች በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ሰፊ የሰብአዊ መብቶች ጥሰቶች መከሰታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው የምርመራ ዘገባው አስታወቀ። ኮሚሽኑ በ2014 ዓ.ም መስከረም እስከ ታህሳስ ወር ድረስ አደረግኩት ባለው ሰፊ ምርመራ በሲቪል ሰዎች፣ ሲቪል ተቋማትና ሌሎች ጥበቃ በሚደረግላቸው ሰዎች ላይ የደረሱ ጥቃቶችን፣ ሕገ ወጥና ከዳኝነት ውጭ የተፈጸሙ ግድያዎችን፣ የጭካኔ ኢሰብአዊና አዋራጅ አያያዝና ቅጣትን፣ የዘፈቀደ እስር፣ ጠለፋና አስገድዶ መሰወርን፣ ወሲባዊና ጾታዊ ጥቃቶችን ጨምሮ በ11 አይነት የመብት ጥሰቶችና ሕገ ወጥ ድርጊቶች ላይ ዝርዝር ምርመራ ማድረጉን የኮሚሽኑ መግለጫ ያሳያል። እነዚህ ድርጊቶች ተጠቃለው ሲታዩ የጦርና የመሳሰሉ ከባድ ወንጀሎች መሆናቸውን ኮሚሽነር ዳንኤል በቀለ አስረድተዋል።
በርካታ የሰብአዊ መብት ጥሰቶችና የዓለም አቀፍ የሰብአዊነት ሕግ ጥሰቶች ተፈጽመዋል። አንዳንዶቹ ጥሰቶች በሰብአዊነት ላይ የተፈጸመ ወንጀል ወይም ደግሞ የጦር ወንጀል ሊሆኑ የሚችሉ መሆናቸውን ድምዳሜ ላይ ደርሰናል። እርግጥ ይህ የሰብአዊ መብት ምርመራ ነው፣ የወንጀል ምርመራ አይደለም። ለወንጀል ምርመራና ተጠያቂነት የተሟላ የወንጀል ምርመራ ማድረግ እንደተጠበቀ ሆኖ እስካሁን ባሰባሰብነው መረጃ መሰረት ግን ከባድ የሰብአዊ መብት ጥሰቶች ከፊሎቹ በሰብአዊነት ላይ የተፈጸመ ወንጀል፣ በእንግሊዝኛው ቋንቋ ክራይምስ አጌንስት ሁማኒቲ የምንለው ነው።
በሲቪል ሰዎችና ተቋማት እንዲሁም በጦርነት ወቅት ጥበቃ እንዲደረግላቸው የዓለም አቀፍ ሕግ የሚያስገድድ ቢሆንም በጦርነቱ ተሳታፊ የሆኑ ወገኖች ይህን ግዴታቸውን ወደ ጎን በመተው በተለይ በሴቶች፣ በሕፃናት፣ በአካል ጉዳተኞችና አረጋውያን ላይ ከባድ ጉዳት እንዳደረሱ መግለጫ ያብራራል።
ሲቪል ሰዎችን እንደ ከለላ በመጠቀም በመኖሪያ ቤቶችና በከተሞች ውስጥ ጦርነትን በማካሄድ በሲቪል ሰዎች ላይ ሞት፣ አካል ጉዳትና የንብረት ውድመት እንዲከሰት አድርገዋል። በጦርነቱ ተሳታፊ የሆኑ ኃይሎች ዓለም አቀፍ የሰብአዊነት ሕግን በሚጥስ መልኩ ከባድ መሳሪያዎችን ተኩሰዋል፣ የአየርና የድሮን ድብደባዎችን ፈጽመዋል። ኮሚሽኑ በአፋርና በአማራ ክልሎች ምርመራ ባደረገባቸው ስፍራዎች ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ አካል ጉዳት ተዳርገው
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ተመረተ ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ህፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን፣ የትምህርትና የጤና የህዝብ አስተዳደር ተቋማትን እንዲሁም የሃይማኖት ተቋማትን ማውደማቸውን በመግለጫው ያብራራል። መግለጫው አክሎም በደባርቅ ወረዳ በሁለት ቀበሌዎች የአርሶ አደሮችን ቤት እንደምሽግ አድርገው በመዋጋታቸው በመከላከያ ሰራዊት በተተኮሱ ከባድ መሳሪያዎች 6 ሲቪል ሰዎች መገደላቸውን መግለጫው ያትታል። በመከላከያ ሰራዊት ተፈጸመውን ተመሳሳይ ድርጊትም ኮሚሽነር ዳንኤል በቀለ ከመግለጫው አውስተዋል።
በሌላ በኩል የመከላከያ ሰራዊት በአማጸሙ ህገወጥ ግድያዎችን ሳይጨምር በጦርነቱ ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ 400 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ለቀላልና ከባድ የአካል ጉዳት ተዳርገው
በተፋላሚ ኃይሎች መካከል በተደረገው ውጊያ ራሳቸውን መከላከል የማይችሉና ከግጭቱ ውጪ እንደሆኑ በሚገመቱ ሰዎች የደረሱ ጉዳቶችን በማስረጃ መልክ መግለጫው ይዘረዝራል።
ለምሳሌ የትግራይ ኃይሎች ሐምሌ 28 ቀን 2013 ዓ.ም ተመረተ ከሌሊቱ 9 ሰዓት አካባቢ በአፋር ክልል ጋሊኮማ ቀበሌ የጋሊኮማ ተራራ ላይ ሰፍረው የነበሩ የአፋር ልዩ ኃይሎችን በሚያጠቁበት ወቅት ሲቪል ሰዎችን ሳይለዩ በፈጸሙት ጥቃት 27 ህፃናትን ጨምሮ 107 ሲቪል ሰዎች ገድለዋል። 35 ሰዎች ላይ ደግሞ የአካል ጉዳት አድርሰዋል።
በተጨማሪም እነዚህ ኃይሎች ጥበቃ ሊደረግላቸው የሚገባ የሲቪል ሰዎችን መኖሪያ ቤቶችን
አድማጮች በቴክኒክ ችግር ምክንያት ቀደም ሲል ለተፈጠረው መደጋገም ይቅርታ እንጠይቃለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። አሁን የትንታኔው መጽሔት ይቀጥላል። በቦረና እየበረታ በሄደው ድርቅ ምክንያት የአስቸኳይ ምግብ እርዳታ ፈላጊዎች ቁጥር እያሻቀበ መሆኑን በደቡብ ኦሮሚያ ቦረና ዞን የአደጋ ስጋት ስራ አመራር አስታውቋል። የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ የሆኑት አቶ ጉዮ ጨርፊ በአሁኑ ሰዓት በዞኑ ከ200,000 በላይ ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው ገልጸዋል። አቶ ጉዮ መንግስት የተገኘውን ድጋፍ እያቀረበ መሆኑን ቢገልጹም አሁንም ግን የድርቁ ሁኔታ ሊባባስ እንደሚችል ጠቁመዋል። በተጨማሪም ለአንድ ዓመት ገደማ በዘገየው ዝናብ ምክንያት አሁንም በደቡብ ኦሮሚያ በተለይ በቦረና ዞን ነዋሪዎች ላይ ከፍተኛ ጫና እየፈጠረ መሆኑን ነዋሪዎችና የዞኑ አመራሮች ገልጸዋል። በስፍራው የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ አለው።
የቦረና ዞን አስተዳደር እንደገለጸው በዞኑ ካሉት ነዋሪዎች ከ200,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስታውቋል። አቶ ጉዮ ጨርፊ የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ ናቸው።
በጎድን ከንከሰት ኡመቲ ጅሩ ኡመታ ሚሊየን ቶክቱቃ ሳዲኦል አጋሲቲ ኡመቲል ማመሙ ጅራ።
በቀደመው አሃዝ በዞናችን ከ1.4 ሚሊዮን በላይ ነዋሪ እንዳለ ይገመታል። ከነዚህ ወደ 680,000 የሚሆኑት ለምግብ እጥረት ተጋልጠው እንደየሁኔታው ድጋፍ በማግኘት ላይ ያሉ ናቸው። ጅሩ
ገራ ኡመታ ኩምዲ ቢጃፍ ሰደተሚ ወይ አከሲት ዴገርሳ ካላት ያከካቲ ንፍለቹ ጅራጂ።
የድሬ ወረዳ መደቻ ቀበሌ ነዋሪ አቶ ከቴሎ በራቆ ግን ድጋፉና ችግራቸው አለመመጣጠኑን ይናገራሉ።
ጋርጋር ሲለኒ ሙሙዮን ቶክኑም ዱፋ ጋርጋርጭቴ ናሚኑ ከጋር ከናሱንካ
ቀጣይነት ባይኖረውም እርዳታው አልፎ አልፎ እየደረሰን ነው። ነገር ግን በቂ አይደለም። ለምሳሌ ታላቁ ልጄ የልጅ አባት ነው። ልጁ በምግብ እጦት ስለደከመ አሁን ሚስቱና ልጆቹ ሰው ተጠግተው እንዲያገግሙ ወደ ድቡልቅ ከተማ ልኳል። እኛም ስናገኝ እንበላለን፣ ሳናገኝ ስንቀር ደግሞ ውሃ ጠጥተን ከርማለን።
ቢሳኑም ጉራቻን አካም ጉሌ ከውጅር ወምኸከናንጅር
ድብሉቅ በድርቁ ክፉኛ ከተጠቁት የቦርና ዞን ወረዳዎች አንዱ መሆኑን አቶ ዴበኖ ሳራ የወረዳው የአደጋ ስጋት ስራ አመራር ባልደረባ ገልጸዋል። አቶ ዴበኖ በወረዳው ካሉት ከግማሽ በላይ የቤት እንስሳት በድርቁ መሞታቸውንና ነዋሪው ለከፋ ችግር መጋለጡን ተናግረዋል።
ማቲናና ሄና ሁምሸን ተሚጃኦል ሱንኬሳ ደልደል ዲቃን ከጅራታን ኩምጃ
በወረዳችን ከ56,000 በላይ አባውራዎች መካከል ወደ 6,000 ብቻ ናቸው በንግድ ሥራ ተሰማርተው ያሉት። የተቀሩት ደግሞ የመንግሥት ሠራተኞች ናቸው። ከዚያ የተረፉት ግን ሁሉም የምግብ እርዳታ የሚፈልጉ ናቸው።
አቶ ዴበኖ የተጠየቀው የምግብ እርዳታ ድጋፍ በተለያዩ ምክንያቶች ይስተጓጎላል ካሉ በኋላ ይህም ተጎጂዎችን ለከፋ ችግር እያጋለጠ መሆኑን ነው ያስገነዘቡት። የቦረና ዞን አስተዳደር እንደሚለው ከ5,000 በላይ አርብቶ አደሮች የገቢ ምንጫቸው የሆኑት ቁም እንስሳትን ሙሉ በሙሉ አጥተው በከፋ ችግር ውስጥ ናቸው። አቶ ሊበን ዱባ የ70 ዓመት አዛውንትና የቦርቦር ወረዳ ነዋሪ ከነዚህ ውስጥ አንዱ ናቸው።
ኡሪ ቦኒ ፊጤ ኡሪ ዳምኔ ኑረው ባኒ
ያሉኝ ከብቶች በድርቅ ምክንያት አለቁ። ከዚያም እኔ በሞት አፋፍ ላይ ሳለሁ አሁን በማሼ ቤት ተጠልዬ እያገገምኩ ነው። ይህ ባይሆን በሕይወት አልተርፍም ነበረ።
አማ በድቤን አባችፉ ላይለኒ አንዋስ በረካ ዳክር።
አቶ ሊበን ተጠልለው ያሉት በዋቆ በሬ ቤት ነው። በጉልበት ስራ የሚተዳደረው ዋቆ አቶ ሊበንን ጨምሮ 17 ሰዎችን በግቢው ማስጠለሉን ይናገራል። ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያረኩላቸው ነው ይላል። ከነዚህ ውስጥ ልጅ የሌላቸው ዘመድ የሌላቸው ሁሉ አሉ። ምንም እንኳን ብዙ ነገር የሚያስፈልጋቸው ቢሆንም የተቻለኝን እያደረኩላቸው ነው። ወይዘሮ አዲጃ አርሶ የድሬ ወረዳ ነዋሪ ናቸው። በሜጋ ከተማ በአንድ የምግብ እርዳታ ማከፋፈያ የምሰጣቸውን ድጋፍ እየወሰዱ ሳሉ ነበር ያገኘዋቸው።
ፈከና አርኪ ነማ ረቆ ከሰለም ባሱ እንደንደው
የሰው እጅ ከችግር ሊያወጣ አይችልም። ስለዚህ ፈጣሪ ነው የምንጠባበቀው። እሱ ዝናቡን ካላዘነበልን ወደፊት ለሰው ህይወትም እንሰጋለን።
ሰዳርካ ነማቱ ጋር ሶዳታ ጅራ
ሌላው ነዋሪዎች የተናገሩት ይመዘበራል ስለሚባለው የምግብ እርዳታ ነው። ለዚህም የቦረና ዞን የአደጋ ስጋት ስራ አመራር ኃላፊ አቶ ጉዮ ጨርፊ ሰሞታው የቀረበባቸው ወረዳዎች ላይ የኦዲት ስራ መጀመሩን ገልጸዋል። ቢሮው በሁሉም ዘርፍ የሚመጣን ጥቆማ ከሚመለከታቸው አካላት ጋርም ሆኖ ይመረምራልን ብለዋል። እየተስተዋለ የሚገኘውን የምግብ እርዳታ እጥረትንም ለማሻሻል መንግስት የምግብ እርዳታ እየወሰዱ ናቸው ካሉ ከ600,000 በላይ በተጨማሪ ከ240,000 በላይ ሰዎች ተለይተው አፋጣኝ የምግብ እርዳታ እንዲቀርብላቸው እየሰራም ነው ብለዋል። በመጨረሻም ድርቁ እየበረታ እየሄደ በመሆኑ የሰብአዊ ድርጅቶችና ሁሉም ማህበረሰብ ድጋፉን እንዲቀጥልም ጠይቀዋል። ለአሜሪካ ድምጽ ገልሞ ዳዊት ቦረና ዞን ያበለው።
ወደ ተከታዩ ዘገባችን እንለፍ። የብልጽግና ፓርቲ ከተመሰረተ የመጀመሪያው የሆነውን ጉባኤ ዛሬ ማካሄድ ጀምሯል። በጉባኤው መክፈቻ ላይ ንግግር ያደረጉት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉባኤው የሀገሪቱን የልማት የሰላምና ዲሞክራሲ አቅጣጫዎች እንደሚወስኑ ገልጸዋል። ለሁለት ቀናት ይካሄዳል ተብሎ በሚጠበቀው በዚህ ጉባኤ 1,600 የፓርቲው አባላት በድምጽ 400 ግለሰቦች ደግሞ ያለ ድምጽ እንደሚሳተፉ ተገልጿል። ኬኔዲ አባተ ዝርዝር አለው።
ህዳር 24 2012 ዓ.ም የተመሰረተው የብልጽግና ፓርቲ አንደኛ ጉባኤውን ዛሬ መጋቢት 2 ከሰዓት በኋላ ማካሄድ ጀምሯል። ከፈተና ወደ ልዕልና በሚል መሪ ቃል በጠቅላይ ሚኒስትር ጽህፈት ቤት አዳራሽ መካሄድ የጀመረውን የፓርቲውን ጉባኤ በንግግር የከፈቱት የፓርቲው ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ፓርቲያቸው ከተመሰረተ በኋላ በበርካታ ፈተናዎች ውስጥ ማለፉን ጠቅሰዋል። በእነዚህ ጊዜያትም ቢሆን ታዲያ የተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ብሎም ዲሞክራሲያዊ ስኬቶችን ማስመዝገብ መመደቡንም አብራርተዋል። ዲሞክራሲያዊ ስኬቶች ካሏቸው መካከለም የሲዳማና የምዕራብ ኢትዮጵያ ክልሎች የተመሰረቱበትን ህዝበ ውሳኔ እንዲሁም ስድስተኛውን ጠቅላላ ምርጫ ተጠቅሰዋል። ብልጽግና በቀጣይነት እንደ መንግስት የታቀዱ ግቦችን ለማሳካት ከተፎካካሪ ፓርቲዎች ጋር በከፍተኛ ቅርበት እንደሚሰራም የገለጹት የፓርቲው ፕሬዝዳንት ከነዚህም አንዱ ሀገራዊ ምክክሩ እንደሆነ አንስተዋል።
ምክክር የኢንክሉሲቭ ናሽናል ዲያሎግ ሀሳብ ቢሆን መንግስትም ብልጽግና ከፍተኛ ፍላጎትና ኮሚትመንት ያላቸው መሆኑ ታውቆ ሁሉም ፓርቲዎች በዚያ ልክ ራሳቸውን እንዲያዘጋጁና በትብብር ኢትዮጵያን የሚያጸና ሀሳብ ከምክክር መድረኩ እንዲወለድ የእኛም ቀዳሚ ፍላጎት መሆኑን ለመግለጽ እንወዳለን።
በጉባኤው ስለሚተላለፉ ውሳኔዎች ደግሞ ተከታዩን ብለዋል።
አንደኛው ጉባኤያችን ወሳኝ የልማት፣ የዲሞክራሲ፣ የእኩልነት፣ የሰላም አቅጣጫዎች የሚወሰኑበት ጉባኤ እንደሆነ ተስፋ አደርጋለሁ።
በሰላም እጦት ውስጥ በቆየችው ኢትዮጵያ ሰላምን ለማረጋገጥ ያስችላሉ ያሉትን መልእክትም ጠቅላይ ሚኒስትር አብይ አስተላልፈዋል።
ለኢትዮጵያ ሰላም ከሁሉ ነገር ስለሚልቅ ትናንት ከጦርነት ስለወጣ ሁሉም ጉልበተኛ ነኝ ባይ ኃይል ተረጋግቶ ወደ ሰላም፣ ወደ ንግግር፣ ወደ ማረፍና ወደ መልማት እንዲሸጋገር ከዚያ ውጭ ያለው አማራጭ ሁሉ ለኢትዮጵያውያን የማይበጅ መሆኑን ተገንዝበን ለሰላም፣ ለልማት፣ ለዲሞክራሲ በጋራ እንቆም አደራ ማለት እፈልጋለሁ።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ እንዲሁም ከደቡብ አፍሪካ፣ ከቱርክ፣ ከኡጋንዳ፣ ከጅቡቲና ከደቡብ ሱዳን የመጡ የየሀገራቱ ገዢ ፓርቲዎች ተወካዮችም ባስተላለፉት መልእክት ለኢትዮጵያና ለብልጽግና ፓርቲ ያላቸውን አጋርነት ገልጸዋል። ብልጽግና ፓርቲ ከ11 ሚሊዮን በላይ አባላት እንዳሉትና በጉባኤው 1600 የፓርቲው አባላት በድምጽ 400 ተጋባዥ እንግዶች ደግሞ ያለ ድምጽ እንደሚሳተፉ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ለፓርቲዎች ባስተላለፈው መልእክት ከሀገራዊ የጸጥታ ችግሮች ጋር በተያያዘ ያላካሄዱትን የየፓርቲዎቻቸውን ጉባኤዎች የአስቸኳይ ጊዜ አዋጁ በሕዝብ ተወካዮች ምክር ቤት ከተነሳበት ከየካቲት 8 2014 ዓ.ም ጀምሮ ባለው የአንድ ወር ጊዜ ውስጥ እንዲያካሄዱ ማሳሰቡ ይታወሳል። ዛሬ የተጀመረውን የብልጽግና ፓርቲን ጉባኤ በተመለከተ የተለያዩ አካላትን ሐሳብ ያካተተ ዘገባ በሌላ ዝግጅት ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በኢትዮጵያ ሊካሄድ በታቀደው ብሔራዊ መግባባት ላይ 9 ምሁራን ጽሁፎቻቸውን አቅርበው ውይይት ሊደረግ ነው። ውይይቱ የሚደረገው ነገ ቅዳሜ በሚካሄደው የኢትዮጵያ ምሁራንና ባለሙያዎች 11ኛ ጉባኤ ላይ ሲሆን የመድረኩን ተጠባባቂ ፕሬዝዳንት ፕሮፌሰር ሚንጋ ነጋሽን ያነጋገረው ደረጀ ደስታ ዝርዝሩን እንደሚከተል ያቀርበዋል።
ፕሮፌሰር ሚንጋ ነጋሽ የታሪክ፣ የባህልና የግጭት አፈታት ባለሙያዎች የሆኑ 9 ምሁራን ጥናታዊ ጽሁፎቻቸውን በማቅረብ ይሳተፉበታል ባሉት በዚሁ መድረክ የተዘጋጀው ጥናታዊ ውይይት ስለሚያተኩርበት ጉዳይና አዘገጃጀት የሚከተለውን ብለዋል።
አሁን ያው የምታወጀውን የኢትዮጵያ ብሔራዊ ውይይት ኢትዮጵያን ናሽናል ዳያሎግ የሚባለው በአዋጅ ስለወጣ ኮሚሽንም ስለተቋቋመ አገሪቷ ውስጥ በጣም ትልቅ ችግሮች ስላሉ የጸጥታ ችግር፣ የህዝብ መፈናቀል፣ የጦርነቶች፣ የረሃብ፣ የዋጋ ውድነት፣ የስደት እና ብዙ ችግሮች ስላሉ ያንን ለማሰብ ብሔራዊ ውይይት እንደሚያስፈልግ ብዙ ጊዜ ሲጠየቅ ነበር። አሁን በመጨረሻ ደግሞ መንግስት ስለአወጣ ይሄ ብሔራዊ ውይይት ውጤታማ የሚሆንበትን መንገድ መሻት ነው። በዚህም መሰረት እውቅ ምሁራን ተሰብስበዋል እና ጽሁፋቸውን ያቀርባሉ።
ስብሰባው በሁለት ዙር የሚካሄድ መሆኑንም ፕሮፌሰር ሚንጋ ተናግረዋል።
የመጀመሪያው ነገ ቅዳሜ በፈረንጆቹ ማርች 12 በኢትዮጵያ የካቲት 5 በዋሽንግተን ሰዓት ከጠዋቱ 7:30 AM ሲሆን ኢትዮጵያ ደግሞ ከቀኑ ከሰዓት በኋላ 9:30 ይሆናል። ፕሮግራሙን ያዘጋጀ ነው ከአዲስ አበባ ዩኒቨርሲቲ ውስጥ ካለው ከኢትዮጵያ የጥናት ተቋም ጋር በመተባበር ነው።
በዚህ ዝግጅት ላይ መንግስትን ጨምሮ የተለያዩ የፖለቲካ ድርጅቶችንም ትጋብዛላችሁ ወይስ ምሁራን ብቻ ተነጋግራችሁ ነው የምትለያዩት? እንዴት ነው የሚሆነው?
ግለሰቦቹ የሚያቀርቡት በመጀመሪያ የጥናት ጽሁፍ ብቻ ነው የሚያቀርቡት። በዛ ላይ ማንንም ወክለው አይደለም፣ ራሳቸውን ብቻ ነው የሚወክሉት። እና ይሄኛው የመንግስት ባለስልጣንም ከዚህ በፊት ጠቅላይ ሚኒስትሩን ጨምሮ በእኛ ፎረም ላይ አቀርበዋል። ሚኒስትሮች የተናገሩበት አለ፣ ግን እዛ ቦታ ላይ ቀርበው የሚናገሩት ነገር በአሁኑ ሰዓት ላይ የጥናት ጽሁፍ ብቻ ነው የሚቀርበው እንጂ የመንግስት ባለስልጣን ወይ የፓርቲዎች ሰዎች እዚህን ጽሁፍ ያቀርቡ፣ ያን ማንኛውም ጽሁፍ ገምግሞ ለህዝብ መቅረብ አለበት የተባለውን እናቀርባለን። ግን በዚህ ላይ እነሱን በቀጥታ ጠርተን አይደለም ያለን። እንደውም የቀድሞ ሚኒስትሮች የነበሩት ሰዎች ሀሳባቸውን ያቀርባሉ። ለምሳሌ የመግቢያ ንግግሩን የሚያደርጉልን ክቡር ዶክተር አየለ ትከታው በአሁኑ ሰዓት ላይ የኢትዮጵያን አካደሚ ኦፍ ሳይንስ ያሉ እና የቀድሞ የብሔረሰቦች ጥናት ኢንስቲትዩት ዳይሬክተር የከፍተኛ ትምህርት ኮሚሽነር እና የትምህርት ሚኒስትር የነበሩትን ሰዎች ነው ምና
አድማጮች ስለ መድረኩ በመድረኩ የተነሱትን ጥያቄዎችና ውይይቶችን አስመልክቶ ሰፋ ያለ ዝግጅት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና
በቀጣዩ ዘገባችን ደግሞ ወደ ዩክሬንና ራሽያ ወቅታዊ ሁኔታ እናልፋለን። የዩናይትድ ስቴትስ ወታደሮች በምስራቃዊ ፖላንድ ከዩክሬን ድንበር በቅርብ ርቀት በሚገኙ ተራራማ ደኖች ውስጥ ሰፍረዋል። ያሉበት ስፍራ በቅርቡ ሩሲያ የጥቃት ኢላማ ባደረገቻቸው የምዕራባዊ ዩክሬን አካባቢዎች ቀረብ ያለ ሲሆን ኔቶ ጦርነት ውስጥ ቢገባ የጥቃት ኢላማ ሊሆኑ እንደሚችሉ የአሜሪካ ድምጹ ሄነሪ ሪጅዌል ከፖላንዷ አርላሞቭ ከተማ ባጠናቀረው ሪፖርት አውስቷል። ሙሉ ዘገባውን ቆንጂት ታየ ታቀርበዋለች።
የዩናይትድ ስቴትስ የ82ኛው የአየር ወለድ ክፍለ ጦር ወታደሮች በፖላንድ ካርፔቲያን ተራሮች ደን ውስጥ ሰልፍ እያካሄዱ ናቸው። ባለፉት ቅርብ ሳምንታት ወደ ፖላንድ ከሄደው 5000 የዩናይትድ ስቴትስ ሰራዊት ጋር የተላኩ ወታደሮች ናቸው። ከዚህ አስቀድሞም በዚያች ሀገር ዩናይትድ ስቴትስ 4000 ወታደሮች እንዳሏት ይታወቃል። ኔቶ የህብረታችንን አባል ሀገር እያንዳንዷን ቅንጣት መሬት ከጥቃት እንጠብቃለን የሚል መልእክት እያስተላለፈ ነው። ከዚህ በጥቂት መቶ ሜትሮች ወረድ ሲባል የዩክሬን ድንበር ነው የሚገኘው። በእነዚህ ጫካዎች ውስጥ የአሜሪካ ወታደሮች ልምምድ ሲያደርጉ፣ ከድንበሩ ተሻግሮ ደግሞ የሩሲያ ኃይሎች የዩክሬን ኢላማዎቻቸውን እየደበደቡ ናቸው። ታዲያ የዩናይትድ ስቴትስ እና የሩሲያ ኃይሎች ሳይታሰብ በድንገት የተጋጩ እንደሆነስ የሚል ስጋት እየተቀሰቀሰ ነው። እንዲህ ያለ ሁኔታ እንዳይከሰትም ለመከላከል መነጋገሪያ መስመር ተከፍቷል። ሌላም ፍራቻ አለ። ሁኔታው ከተቀጣጠለ ምስራቅ አውሮፓ ውስጥ ያሉ የኔቶ ወታደሮች ኢላማ ሊሆኑ ይችላሉ የሚል ነው። ባለፈው ወር የሩሲያ ፕሬዝዳንት ቭላድሚር ፑቲን ከኔቶ በኩል የሚሰጡ ጠብ ፈላጊ መግለጫዎች ላሉት ምላሽ የኒውክሌር ኃይሎቻቸውን የተጠንቀቅ ደረጃ ከፍ ማድረጋቸው ይታወሳል። የብሩኪንግስ ተቋም ከፍተኛ አባል የሆኑት ኮንስታንስ ስቴንሞለር ጉዳዩን እንደዚህ ተነትኑታል።
NATO still is saying that it will not intervene on Ukrainian territory. But increasingly western weapons are flowing into
NATO አሁንም ዩክሬን ውስጥ አንገባም ይያለ ነው። ነገር ግን የምዕራባውያን የጦር መሳሪያዎች በኔቶ አባል ሀገሮች በኩል ወደ ዩክሬን በይበልጥ እየጎረፉ ነው። ፑቲንም ይህን እየተደረገ ያለውን ወታደራዊ ድጋፍ ማስተዋላቸው አይቀርም፣ እያስተዋሉም ናቸው። በእኛ በኩል ደግሞ ኔቶ ውጊያው ውስጥ እየገባ መሆኑ ላይ ጥንቃቄ ተመላበት መልእክት እየተላለፈ አለ መሆኑን ማንሳት ያስፈልጋል። በሌላ አነጋገር አሁን ውይይት እየተደረገ ያለው ፑቲን በኔቶ ግዛት ውስጥ ባሉ የኔቶ ኃይሎች ላይ የኒውክሌር መሳሪያ ለመጠቀም ይቃጡ ይሆን ወይ የሚለው ነው። ያ ከሆነ እንግዲህ ዓለም ተቀየረች ማለት ነው።
ቀድሞ የኔቶ የፖሊሲ እቅድ ኃላፊ የነበሩት ፋብሪስ ፖቲዬ በበኩላቸው ኔቶ ፑቲን በኒውክሌር ኃይል እንዲያስፈራሩ መፍቀድ የለበትም ብለዋል።
What will stop Putin from doing the same next time, possibly including against a NATO ally?
ፑቲንን አሁንም ይህንኑ በኔቶ አጋርም ላይ ቢሆን እንዳያደርጉ ምን የሚያግዳቸው ነገር ይኖራል?
የሰሜን አትላንቲክ ቃል ኪዳን ድርጅቱ በዩክሬን ግጭት በቀጥታ አንገባም በማለት በተደጋጋሚ ሲያስታውቅ ቆይቷል። ኦቴ ህብረቱ የበለጠ ማድረግ ይኖርበታል ባይ ናቸው።
Are we fully aware of the danger of not doing anything? If I look at that recent history, actually
ምንም አይነት ባለማድረግ የሚከተለውን አደጋ በሚገባ ተረድተናል። የቅርብ ጊዜውን ታሪክ ስመለከት ዳር ቆመንና የኔቶ አጋሮቻችንን ደህንነት መጠበቅ ላይ ብቻ የምንደነባበርና ተልኳችን ኔቶ ድንበር ውስጥ ብቻ የሚወሰን ከሆነ የሚከተለው አደጋ ተቀባይነት የሚኖረው አይመስለኝም።
ዩክሬንና ፖላንድ የሚዋሰኑበት ድንበር ግጭቱን ሸሽተው የሚሰደዱ ዩክሬናውያን ዋና መተላለፊያ ሆኖ ቆይቷል። ያ ብቻ አይደለም፣ ዋና ስትራቴጂያዊ ግንባርም የሆነ ነው። ወደ ዩክሬን ከኔቶ አባል ሀገሮች የሚላኩ የጦር መሳሪያዎችም ያልፉበታል። እናም አንድ ቀን የግጭት አምባ ሊሆን ይችላል። ዩክሬን ለበርካታ አስርት ኔቶና ሩሲያን መለያ ቀጣና ሆና ቆይታለች። ነገር ግን ሩሲያ ዩክሬንን በጠቅላላ የተቆጣጠረች እንደሆነ የኔቶን ወታደሮች ከሩሲያ ወታደሮች የሚለይ ስፍራ አይኖርም። እዚህ ተራራና ደን እንጂ የድንበር አጥር የለምና።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሄድበት ሰዓት ላይ ደርሰናል። ሁለተኛው አጋማሽ የመጀመሪያው ቅንብራችን እዛው ዩክሬን ወሬዎች ላይ ያቆየናል። የአሜሪካ ድምጽ ሪፖርተር ሴሊያ ሜንዶዝ የሩሲያ ወረራ ከተጀመረ ወዲህ የዩክሬናውያን ድንበር አቋርጠው ከሚሸሹባቸው አንዱና ትልቁ በሆነው በፖላንድ የሚገኘውን የሜዲካ መንደር ጎብኝታለች። ሴሊያ የተመለከተችውን ዝርዝር ያደረሰችበትን ዘገባ ደረጀ ደስታ ያቀርበዋል።
እንዲህ ያሉ አጋጣሚዎች በጦርነት ጊዜ ተመልሰው ለሚሰባሰቡ የቤተሰብ አባላት የተለየ ትርጉም አላቸው። የአንዲት ህፃን ልጅ እናት የሆነችው ኤሪና ድንበር አሳብራ በሰላም ወደ ፖላንድ መግባት ችላለች። አሁን በጎነት ይስማታል።
I feel good because I was very worried about my baby.
አሁን በጎነት ይስማኛል። ለልጄ በጣም ሰግቼ ነበር፣ ስለ ራሴም እንዲሁ። ከሁሉ በላይ ግን የሰጋሁት ለትንሿ ልጄ ነበር። እስካሁን አለን፣ ለወደፊትም በህይወት መቀጠል እንፈልጋለን። የምልሽ ነገር ይገባሻል አይደል? አሁን እዚህ በመሆኔ በጣም ደስተኛ ነኝ።
ድንበር አቋርጠው እዚህ ስፍራ ከሚደርሱት መካከል አብዛኞቹ አረጋውያን ሴቶችና ህጻናት ናቸው። ጦርነቱን ሸሽተው ከአገር ተሰደው የሚወጡት ዩክሬናውያን ብቻ አይደሉም። ከሌሎች አገሮች ለተሻለ ህይወት የመጡት ስደተኞችም እንዲሁ ይሸሻሉ። ከነዚህ መካከል ከአዘርባጃን የመጡት ራኡፍ ጋስኖቭ እንደገና ከዚህም መፈናቀል እጣቸው ሆኗል። እንዲህ ይላሉ ራኡፍ።
I left with my children. We returned home to be with grandmother.
ከልጆቼ ጋር ነው የወጣሁት። ከአያታችን ጋር ለመሆን ወደ ቤታችን ተመልሰናል። ወደፊት የሚሆነውን ደግሞ እናያለን።
እንዳሉትም ስለ ወደፊቱ እርግጠኞች ባይሆኑም ህይወታቸውን ለማቋቋም ግን ይሞክራሉ። በካራኮቭ ላይ በደረሰ የቦምብ ድብደባ ሁሉ ነገራቸውን ያጡት የ86 ዓመቷ አያት ዩክሬናዊት ሉባሉቫ ቫልባ እንዲህ ይላሉ።
It's awful. They are bombing us. They are killing us. They destroyed all the houses.
በጣም አሳዛኝ ነው። በቦምብ እየደበደቡን ነው፣ እየገደሉን ነው። ቤቶቻችንን ሁሉ አፈራርሷል። ሁሉንም ነገር ነው ያወደሙት።
የአገሬው ሰዎች እንደሚሉት ለወትሮው በዚህ አቅጣጫ የሚያቋርጥ ሰው ብዙ አይኖርም ነበር፣ ምክንያቱም ቅዝቃዜው ርቆ አያስኬድም። የሩሲያ ወረራ ከመጣ ወዲህ ግን በሺዎች የሚቆጠሩ ስደተኞች ያላቸውን ነገር ሁሉ ወደ ኋላ ትተው በእግራቸው ወደ ምዕራብ አቅጣጫ የተጓዙ ነው።
ዘገባችን ከዩክሬን ወደ አዲስ አበባ ይመልሰናል። በፍጥነት በመጨመር ላይ ያለው የፍጆታ ሸቀጦች ዋጋ ንረትና የኑሮ ውድነት እያሳሰባቸው መሆኑን ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። አስተያየት ሰጪዎቹ መንግስት የፍጆታ ሸቀጦችን በማረጋጋት ጉዳይ ላይ ልዩ ትኩረት ሊሰጥ እንደሚገባም ገልጸዋል። ጠቅላይ ሚኒስትር አብይ በቅርቡ ለተወካዮች ምክር ቤት በሰጡት ማብራሪያ የዋጋ ንረትን ለማረጋጋት መንግስት የተለያየ እርምጃዎችን በመውሰድ ላይ መሆኑን ቢገልጹም የኑሮ ውድነት እየተባባሰ መቀጠሉ ግን ነዋሪዎችን እያማረረ ነው። ኬኔዲ አባተ ዝርዝር አለው።
በኢትዮጵያ የፍጆታ ዕቃዎች የዋጋ ንረት በፍጥነት መጨመሩን እንደቀጠለ ነው። ይህ ደግሞ በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ይበልጥ ተጎጂ በማድረግ ላይ ይገኛል። ያነጋገርኳቸው አንዳንድ የህብረተሰብ ክፍሎችም ይህንኑ አረጋግጠውልኛል።
በአዲስ አበባ ከተማ የሾላ ገበያ መንገድ ዳር ላይ ቁጭ ብለው የተለያዩ አትክልቶችን በመቸርቸር ህይወትን ለማሸነፍ ከሚጥሩ እናቶችና ወጣት ሴቶች መካከል አንዷ ናቸው ወይዘሮ መህዲያ ጀማል። በዚህ ስራቸው 5 የቤተሰብ አባላትን እንደሚያስተዳድሩ የነገሩኝ ወይዘሮ መህዲያ አሁን ላይ ያለው የፍጆታ ዕቃዎች ዋጋ ንረት ቀድሞውንም ፈታኝ የሆነውን የኑሮ ጫና ከድጡ ወደ ማጡ እንዳደረገባቸው ይገልጻሉ።
ኑሮ እንደተወደደ ነው። አብሶ በዘይትና በሱቅ ጠቃቅሎች ነገር ነው የባሰበት። ጠቃቅሎች አሁን የሱቅ አንድ ሳሙና እኛ በ10 ብር ገዝተን ነበር የምናጥበው፣ አሁን 35 ብር። አሁን አንድ ባስታ 32 ብር፣ አንድ መኮረኒ 32 ብር። እነሱ ከመጀመሪያ ከላይ ከፍ ያለ ነጋዴ ጋር ለምን አይዘውም? እሱ ጋር ለምን አይዝም? ለምን አይቆጣጥረው? አሁን እኔ ሁሌ 35 ብር ሳሙና ቴት አምጥቼ ልጣፍ። እስቲ የታችኛ መጨረሻ ድሃ ምን ይብላ? ይሄ በቀን ይሄ በዚህ ባገኝበት ዛሬ ሌሊት 10 ሰዓት ወጥቼ ነው ባገኝበት ወይ 20 ብር ነው። 20 ብሩ ሳሙና ምኑ? እሱም እድሜ ኑሮ ያው መንግስት ማለት ህብዝ ነው። ህብዙም ያው ተጎኑ ለምን ይግባና ይተባበረን። የድሃው 5 ቤተሰብ ነኝ። ይማራሉ፣ ራሳቸው አንቻሉ፣ በእኔ ቁጥጥር ናቸው። ባለቤት የለኝም። ምንም ጠግበው አይበሉ። ያው እኔም እንደምታየኝ ነው።
ከወይዘሮ መህዲያ አጠገብ ተቀምጠው እንደ ጎመንና ቆስጣ ያሉ ጥቂት አትክልቶችን የሚቸረችሩት ወይዘሮ ደሉ ሸሪፍ ደግሞ የኑሮ ውድነቱ እያስከተለባቸው ስላለው ጫና እንዲህ ያብራራሉ።
እኔ በዚህ ነው የምንረዳው። ይኸው ሌላ ነገር ምንም የለኝም። አላህ በሰቀር እንዲያው ጠዋት ሌሊት 10 ሰዓት እወጣለሁ። 30 ብር ቢሆን በቀን አሁን 5 ብር 10 ብር አጥራቅሜ በቤት ኪራይ እከፍላለሁ። ልጆች የማሳድግበታለሁ። አሁን አንዱ ባስታ ስንት ነው? አንዱ መኮነሪ ስንት? በቃ አሁን ዘይትም ገዝተና ምንበላም የእኛም አቅማችን አልፈቀደም። ሌላ አትክልት አልበላም። ያ ሽሮውን ገዝቼ ያ ሽሮ በጨውም ቢሆን በምንም ቢሆን ገዝቼ እበላለሁ። ተራሴ ጋር 5 ልጆች ነኝ። 5 ቤተሰብ ነኝ ያለው ማለት ልጆች 3 አለኝ። ባለቤት ምንም አያግዘኝም። ያሟል።
ይህ ደግሞ በየካ ክፍለ ከተማ ወረዳ 8 በሚገኝ አንድ የሸማቾች ማህበር ደጅ ላይ ያገኘነው የዘይት ሰልፍ ነው። መሰል ሰልፎች የሸማች ማህበራት ባሉባቸው አብዛኛው ስፍራዎች ይስተዋላሉ። የፍጆታ ሸቀጦች የዋጋ ንረት ዋነኛ ማሳያ የሆነው ዘይት ከሰሞኑ ዋጋው በከፍተኛ መጠን ከመጨመሩ ባለፈ ከገበያ መጥፋቱም መነጋገሪያ አጀንዳ ሆኗል። በአሁኑ ወቅት ዘይትን በመደበኛ የሸቀጣ ሸቀጥ መደብሮች ማግኘት ብዙም የሚታሰብ አይደለም። በመሆኑም ህብረተሰቡ በማህበራት አማካኝነት የሚገኘውን ዘይት ለመሸመት ለሰዓታት መሰለፍ ግድ ሆኖበታል። ከረጅም ጥበቃ በኋላ ተራዋ ደርሶ ዘይት ሸምታ ስትወጣ ያገኘኋት ወጣት ትግስት ምትኩ ስለ ችግሩ ተከታዩን አስተያየት ሰጥታለች።
ዘይት እንግዲህ ያው ጭቃ ዘይት ነው የገዛት 475 ብር ነው። ይሄ በማለት ሸማቾች ላይ ስለሆነ ነው። ውጭ ላይ ደግሞ ይጨምራል እና አሁን የዘይት ሁኔታ በጣም አስቸጋሪ ላይ ነው። ማለት ሌላ ጊዜ አሁን ይህን ከ200 ብር በላይ በሸማቾችም ገዝተን አናውቅም። ሁሉም ነገር ተወዷል። በቃ የመንግስት ሰራተኛ ነኝ። እኛ ወጣቶች ሰርተን የከበደን፣ እነሱ ደግሞ ልጅ የሌላቸው ሰዎች አሉ፣ ራሳቸው የሚያስተዳድሩ ትልልቅ ሰዎች አሉ እና እነሱ ጋር በጣም ነው የሚከብደው። በዛ ላይ ቤት ኪራይ አለ።
የፍጆታ ሸቀጦች ዋጋ ስለሚጨምርበት የጊዜ ገደብ ስታስረዳ ደግሞ ይህም ብላለች።
በዚህ ወር ገዝቼ በዛኛው ወር ሲሄድ ማለት ይዤው የሚሄደውና የምገዛው ነገር አይመጣጠንም። በአንድ ወር አይደለም በአንድ ሳምንት ልዩነት ስላለው ማለት ነው። በየሳምንቱ ዋጋ ይጨምራል። ነገ ከነገ ወዲያ ይሄ ዋጋ የሚጨምር ከሆነ ወጣቱ ወደ ስራ አቁሞ ወደ ስርቆት የሚገባበት ሰዓት ሊመጣ ይችላል። ስለዚህ ይሄ የገበያ መረጋጋት በቃ እንደ ግዴታ ቢታይ።
ወይዘሮ ጥሩ ረሻድ ሌላዋ አስተያየታቸውን ያጋሩን ሸማች ናቸው።
የኑሮ ውድነትማ ያው አልሐምዱሊላህ ያው የከፈተው ጎሮሮ አይዘጋውም።
ሁለት ጊዜ መብላት አንድ ጊዜ መብላት ነው። ምንም ማድረግ አይቻልም። ልጆቹም እያለቀሱም ቢጎልባቸውም ቢሆን ምን ታደርጋላቸው? ጉሊቸርችሬ ነው ልጆቼን ማሳድገው፣ ልጆቼን ማስተምረው። አራት ልጆች አለኝ። አሁን ይሄ ራሱ ተበድሬ ነው፣ ወላሂ ተበድሬ ነው፣ ማሹ ተበድሬ ነው። ስለዚህ ኑሮ በጣም ራስ ሚነካ ነው። ምን ብሎ ምኑን ይወራ ምኑን? እናንተስ ታውቁታላችሁ።
በየካ ክፍለ ከተማ ወረዳ 8 ንግድ ጽፈት ቤት የግብይት ባለሙያ የሆኑት አቶ በኃይሉ በወረዳቸው የዋጋ ንረትን ለማረጋጋት ስለሚከናወነው ተግባር እንዲህ ይገልጻሉ።
ባለ 5 ሊትርና ባለ 20 ሊትር ዘይት ነው እያሰራጨን ያለ ነው። ስርጭትን በተመለከተ ለህብረተሰብ ያው ባለቤት ኩፖን አለ። መሰረታዊ ሸቀጥ የሚወስዱበት ኩፖን፣ በዛ መሰረት ሸማች ሱቆች ባሉበት ጠቅላላ እኛ ቆመን ፍትሐዊ እንዲሆን ለህብረተሰቡ እያሰራጨን እንገኛለን ማለት ነው። ግሽበቱን አስመልክቶ ሸማች ማህበራት እንደኛ ወረዳ የተለያዩ ምርቶችን አሁን ለምሳሌ ፓስታ፣ መኮሮኒ፣ አተር ክክ፣ ጤፍ፣ ዱቄት፣ ስኳር፣ ዘይት የመሳሰሉት ነገሮችን ከነጋዴ ወይም ገበያ ላይ ከሚገኝ በተሻለ ወይም በቅናሽ ዋጋ እናቀርባለን ማለት ነው።
በቅርቡ ከቪኦኤ ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ የዋጋ ንረት ችግሮችን ለመቅረፍ ያስችላል ያሉትን ምክር ሀሳብ መለገሳቸው ይታወሳል።
ዋጋ ንረት ከዚህም በላይ እየጨመረ የሚሄድበት አዝማሚያ እንዳለ ነው በግድ የሚሰማኝ። ስለዚህ ምንድን ነው የመጀመሪያው ጉዳይ? የሰላምና የጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው ምንድነው አሁን በአንጻራዊ የሰላም ናቸው የሚባሉ ቦታዎች ላይ የምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስረት ያስ ሌላው የመንግስት ወጪ አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ገቢዎችን መሰብሰብ ላይ አሁን ተጨማሪ ስራ መስራት አለበት።
ዘይትን ጨምሮ ሌሎች የፍጆታ ሸቀጦችን የሚደብቁና ከመጠን በላይ ዋጋ ጨምረው የሚሸጡ ነጋዴዎችን በመከታተል እርምጃ የሚወስድ ግብረ ኃይል ተቋቁሞ በመስራት ላይ እንደሚገኝም ገልጸዋል። በቅርቡ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በአሁኑ ወቅት የኑሮ ውድነት ትልቅ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ የዋጋ ግሽበትን ለማረጋጋት መንግስት የምግብ ሸቀጦችን ከውጭ ማስገባትን ጨምሮ ድጎማና መሰል ተግባራትን በማከናወን ላይ እንደሆነ መግለጻቸው ይታወሳል። ይሁን እንጂ አሁንም የኑሮ ውድነቱ ዕለት ከዕለት እየተባባሰ መሄዱ እንደቀጠለ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአርብ ምሽት መሰናዷችን ከአሜሪካ ድምጽ እንደቀጠለ ነው። በተከታዩ መሰናዷችን ደግሞ ከአዲስ አበባ ወደ ባህር ዳር እናልፋለን። እምቦጭ የተባለውን መጤ አረም መቆጣጠር ቢቻልም የጣና ሐይቅን ተንተርሰው የተከፈቱ ሆቴሎች እንዲሁም ሌሎች ህልውናቸውን ከሐይቁ ጋር ያደረጉ ግለሰቦችና ድርጅቶች በሐይቁ ላይ ጉዳት እያደረሱበት እንደሆነ የጣና ሐይቅና ሌሎች ውሃ አካላት ኤጀንሲ አስታወቀ። በሐይቁ ዙሪያ ያሉ ሆቴሎችና ሌሎች ተቋማት በበኩላቸው የሐይቁን ህልውና ለመጠበቅ ጥረት እያደረጉ መሆኑን ገልጸዋል። አስቴር ምስጋናው ዝርዝሩን አዘጋጅተዋለች።
የጣና ሐይቅን ለ11 ዓመታት ወሮት የነበረው እምቦጭ የተባለው መጤ አረምን ለማስወገድ ባለፉት ዓመታት በተደረገው ጥረት መቀነስ መቻሉን የጣና ሐይቅና ሌሎች የውሃ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያሌው ወንዴ ተናግረዋል።
2013 ላይ የተገኘው ድል ምንድን ነው? አረሙን ከ80-90% ከመቀነስ ባሻገር ይቻላል መንፈስ ፈጥሯል። ስለዚህ እየቀነስን መጥተናል ማለት ነው።
ሐይቁን ከእምቦጭ አረም መታደግ ቢቻልም በላይኛው ተፋሰስ የአካባቢ ጥበቃ ስራ ባለመሰረቱ፣ በታችኛው ተፋሰስ ደግሞ በልቅ ግጦሽ ሐይቁን ተንተርሰው በሚሰሩ የእርሻ ስራዎችና ከድርጅቶች በሚለቀቁ ፍሳሾች የሐይቁ ህልውና አደጋ ላይ ወድቋል ይላሉ ዶክተር አያሌው።
የላይኛው ተፋሰስ መራቆት ነው። ያ ታች የሚፈጥረው ሐይቁ ላይ ደለል ይፈጥራል። ያ ደለል ደግሞ ለእምቦጭ መስፋፋት፣ ለሐይቁ ብክለት፣ ለሐይቁ ጥልቀት መቀነስ አይነተኛ ምክንያት ነው። ከታች ደግሞ ሌላ ችግር አለ። አንደኛ የልቅ ግጦሽና የባህር ሸሸሻ። ልቅ ግጦሽና የባህር ሸሸሻ የምንለው ለምንድን ነው? እነዚህ አሳዎች የሚራቁት በዙሪያው ከሚገኙ ተክሎች ነው። እንደገና ቆሻሻ ልቀት ከከተማ የሚለቀቅ ከእርሻ መሬት የሚለቀቅ እነዚህም ቁጥጥር ውስጥ ማስገባታለን።
ከባህር ዳር ዙሪያ ወረዳ ሮቢት ቀበሌ እንደመጡ የሚናገሩት አርሶ አደር ምስጋናው ነጋ ባህረ ሸሹን ተከትለው የሚያመርቱ አርሶ አደሮች በርካታ በመሆናቸው ሐይቁ መጎዳቱን ይናገራሉ።
ብዙ ስፋት ያላቸው ባህር ሸሾች አሉ እና ባህር ሸሾችን አርሶ አደሩ እየተከተለ ዙሪያ ገባቸው ነው የሚያርሳቸው እና በሚያርሳቸው ጊዜ በየጊዜው እየሸሹ ነው ወንዶች የሚገባው። ጣና እየሸሸ ነው የሚሄደው። አልፎ አልፎ ክረምት ላይ ደግሞ ለበለሞ መሬታቸውን ይዘባቸዋል እና በጣም ከድሮ የተለየ ነው። የተለየ ምድረ በዳ የሆነበት ነው። ምንም አሁን ሳይወት እንደሆነ ለትውልድ ያሰጋል። አሁን በጣና ዙሪያ ላይ ምን የሚታደገው ነገር የለውም። ራቡቱን ይቀር የተጋጋጠ መሬት ማለት ነው።
በሐይቁ ጉዳት ላይ እያደረሱ ናቸው ተብለው ስማቸው ከተነሳ ድርጅቶች መካከል አንዱ የባህር ዳር ዩኒቨርሲቲ ነው። በዩኒቨርሲቲው የምርምርና የማህበረሰብ አገልግሎት ምክትል ዳይሬክተር ዶክተር ተስፋዬ ሽፈራው ለተነሳው ቅሬታ መልስ ሰጥተዋል።
ዩኒቨርሲቲ ካምፓሶቻችን ቆሻሻ አወጋገድ ስርዓት ብዙ ችግሮች አሉብና አሉ። በተለይ ደግሞ ነባር ግቢዎች የምንላቸው ፖሊና ፔዳ የነሱንም ያው የአቅም ጉዳይ ነው እንጂ የኦክሲዴሽን ፖንድ ራሱ ለዛ ተብሎ ተሰርቶ በሂደት ላይ ያለ አይ ቲንክ የተወሰኑ ትሪትመንት ስራዎች ተጀምረዋል። ከዛ በተጨማሪ ግን በተቻለ መጠን ወደ አባይና ወደ ጣና ቆሻሻ ላለማስገባት በናቹራልም እንደገናም በቴክኖሎጂም በመታገዝ የትሪትመንት አቅም በማሳደግ እየሰራ ነው የምንገኘው። ለምሳሌ አሁን የደንገል ፕሮጀክቶችንም ብታይ አይደለም የባህር ዳር ዩኒቨርሲቲን የከተማውን ቆሻሻ በዩኒቨርሲቲ ውስጥ አልፎ ወደ አባይ ሲገባ ቢያንስ ናቹራሊ እጽዋቶች እየተመገቡ ቆሻሻውን ወደ አባይ ከመግባት በፊት እንዲያስቀሩት የማድረግ ስራ የሚሰራበትን ፕሮጀክት አለ። ፖሊም እንደዚሁ የማብለያ ቴክኖሎጂ በመጠቀም እዛው ኮምፖስት ድኖ ወደ ኢነርጂ ወይም ወደ ግብርና ማዳበሪያነት ይቀየራል በሚል የተሰሩ ስራዎች አሉ። ያው የተፈለገውን ያክል ውጤት ባያመጡም እንቅስቃሴዎች አሉና
በሐይቁ ዳርቻ የንግድ ድርጅታቸውን የከፈቱት አቶ ገነቱ ባሳዝነው ሐይቁ የሁሉም ንብረት ነው ካሉ በኋላ በሐይቁ ላይ ጉዳት አድርሷል የሚባል ሆቴል ካለ አስፈጻሚው አካል ህጋዊ እርምጃ መውሰድ አለበት ብለዋል።
ሐይቁን ሆቴሎች የጎዱት ነው ሲል ሰማለሁ እና ይሄን ስሰማ ምንም የማይመለከተው ነዋሪና የሚመለከተው በኃላፊነት ያለ ባለስልጣን መስሪያ ቤቱን የሚመራ ሰው እኩል ሲያወሩ ለእኔ በጣም ይገርመኛል። ለምን ስልጣኑ እያለው ያንን ስልጣን ተጠቅሞ ኦዲት በማድረግ ችግር ፈጣሪዎችን እርምጃ መውሰድ እያለበት ያን ባላደረገበት ሁኔታ ግን ሁልጊዜ ሐይቁ ዳር ያሉ ሆቴሎች አሁን እየበከሉ ናቸው የሚለው ነገር እኔ ለራሴ በጣም ሁልጊዜ ግራም ይገባል። ግዴታችን ከመወጣት ይችላል። በተጨማሪ በኃላፊነት እየሰራን ከመሆኑም አንጻር በየጊዜው የክልሉ አካባቢ ጥበቃም የፌዴራል አካባቢ ጥበቃም የሰጠን ሰርተፍኬት ስላለ ከዛ ባለፈ ግን አፈር መሸርሸርን መከላከል በምንችልበት ደረጃ የአካባቢ ደህንነት ባለሙያዎችን በማማከር በሚሰጡን ምክረ ሀሳብ ጥሪት አድርገን ነው እየተጠቀምን ያለ ነው እና በግቢ ውስጥ አፈር ይዞ ወደ ውሃው ወደ ጣና የሚገባ መሸርሸር ችግር የለብንም። ፈሳሽ ቆሻሻውን በተመለከተ ግን ከሽንት ቤት ጉድጓዱ ላይ ያለው ቆሻሻ ወደ ሐይቁ እንዳይሄድ ያ ሲሰርቲ ታይፕ ኮንክሪት ሊከላከል ይችላል ተብሎ ነው የተሰጠን ትዕዛዝ። እኛ ግን ከዛ በላይ ሲ25 የሆነ ኮንክሪት ታይፕ ነው የተጠቀምነው እና ወደፊት ሪሳይክል እናደርጋለን። ለአሁን ግን እያስወገድን ያለ ነው በፍሳሽ ቆሻሻ ማስወገጃ መኪና፣ በዛ በማስወገድ ላይ ነው ያለ ነው እና ለሐይቁ ዜሮ ፖሊሽን በድፍረት መናገር ባልችልም በኃላፊነት እየሰራን ከመሆኑ አንጻር ልናደርስ የምንችለውን ተቆጣጥረነዋል ብዬ መናገር ይችላል።
የኩሪፍቱ ሪዞርት ኤንድ ስፓ ዋና ስራ አስኪያጅ አቶ ዳንኤል አባትም ተመሳሳይ ሀሳብ ሰንዝረዋል።
ለሐይቁ ቅርብ የሆኑ ቦታዎች ላይ ቆሻሻዎች ይመጣል፣ ውሃዎች መድፋት ለሐይቁ ጤንነት ብቻ ሳይሆን ለሆቴሉም ቅርብ ከመሆኑ ሽታ ያመጣል፣ ቆሻሻ ያመጣል፣ እይታ ኢሜጅን ለሆቴሉም ያወርዳል እና እንዲሁ ዝም ብሎ ኮሜንት ከማድረግ በደንብ ቀርቦ ከሆቴሎች ጋር መስራት ሆቴሎች ብቻ አይደለም ባይ ዘ ወይ ለሐይቁ ቅርብ ብዙ የመንግስት መስሪያ ቤት ተቋማቶች አሉ። ከነሱ ጋር ቀርቦ በትክክል የእውነት ችግሩ አለ ወይ፣ አዎ ካለ ደግሞ መፍትሄው ምንድን ነው፣ ከዛ በኋላ እንግዲህ በዚህ መሰረት ይሄዳል ይያምናል።
የጣና ሐይቅና ሌሎች የውሃ አካላት ኤጀንሲ ዋና ዳይሬክተር ዶክተር አያሌው ወንዴ በቅርቡ የሐይቁን ድንበር የሚያስጠብቁ የሕግ ማዕቀፎች ይወጣሉ ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የአሜሪካ ድምፅ የአማርኛ አገልግሎት በየዕለቱ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ታገኙታላችሁ። በተጨማሪም ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ታገኙታላችሁ። ዩቲዩብ እና ኢንስታግራም ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በተቀረጸው የድምፅ መመሪያ መሰረት አኑሩልን። ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። የነገ ሰው ይበለን። መልካም ምሽት። ደህና እደሩ። Thank you.